voice of America.
ፕሮፌሰር ብሩክ ኃይሉ በቅድሚያ ጤና ይስጥልኝ እንደምን አመሸው?
ጤና ይስጥልኝ አቶ ሰለሞን፣ እግዚአብሔር ይመስገን። እንዴት አመሸ?
እግዚአብሔር ይመስገን። ለጊዜው አመሰግናለሁኝ። በቅድሚያ ሰሞኑን የዩናይትድ ስቴትስ የምርጫ ዝግጅት እየተጋጋለ ነው ያለው። ሁለቱም ፓርቲዎች ዋና ዋናዎቹ ፓርቲዎች ጉባኤዎቻቸውን አጠናቀዋል። በአጠቃላይ እስቲ የነዚህን ጉባኤዎች አካሄድ ዝግጅት በአይነታቸውም የመጀመሪያ ስለሆኑ እንዴት ገመገሙት? እንዴት አገኙት እርስዎ ፕሮፌሰር ብሩክ?
በመጀመሪያ ለተሰጠኝ እድል በጣም አመሰግናለሁ። የሁለቱ ግዙፍ ፓርቲዎች ኮንቬንሽን በአራት ዓመት አንድ የሚደረጉት በጣም የተለዩ ነበሩ። የተለዩ የሚያደርጓቸው ባለው በዘመነ ኮሮና ልበልህ የእሱ ኢፌክት ነው። መደረግ የነበረበት ትልቅ አዳራሾች ውስጥ 4,000-5,000 ጋዜጠኛው ከዛም በላይ 6,000-7,000 ጋዜጠኛ በተገኘበት ብዙ ይጮሃል፣ ብዙ ይዘፈናል፣ ብዙ ታምቡር አለ፣ ብዙ የአሜሪካ ከተወለደች ጀምሮ ያለው የፖለቲካ ካሄዶችና ቅስቀሳዎች አሉ። ከእያንዳንዱ ስቴት ዴሊጌትስ ይባላሉ፣ የተወከሉ ዴሊጌትስ ይመጣሉ፣ ታዛቢዎች ይመጣሉ። ብዙ ሺህ ሰው የሚተራመስበት ብዙ ሁባና ይላሉ እዚህ ሀገር ኮታንኮት፣ ብዙ አስቂ ነገሮች። ሆኖም ግን ሁሉም መድረክ እየወሰደ የሚናገርበት የመጪዎቹ ደግሞ ፓርቲ ወጣት ጄኔሬሽኖች መድረክ ላይ ወጥተው አለን አለን የሚሉበት፣ ጎምቱና ሽማግሌ የሆኑ ፖለቲካ መሪዎች ደግሞ እስካሁን የወሰዱትን አቅጣጫ እና የሚቀጥሉትን 4 ዓመት አቅጣጫ በምን የሚሄድበት የሚሉትን እውቀታቸው ውዝደማቸው የሚሰጡበት ነበር። እንደው ነበርን በለውና እና የአሁኑ ኦንላይን ነው የተደረገው። በኦንላይን በተለያዩ መድረክ ፕላትፎርም ሲስተም ነው ውይይቱ የተደረገው። በዲሞክራቶቹ ጀምር የእነሱ ላቅና ትንሽ ኤላቦሬትድ በሆነ ሁኔታ ነው የተካሄደው። በሚገባ ከ50 ስቴቶች ጋር ተገናኝተው በኦንላይን እድሜ ለቴክኖሎጂ አትሊስት ዋና ዋና ነገሮችን በሚገባ አከናውነዋል ማለት እችላለሁ። እንደገና ጊዜው ኮሮና ጊዜ ነው እና ከተወዳዳሪዎቹ ከጆ ባይደን ተፎካካሪው፣ ምክትላቸውም የተመረጡት ካሜላ ሃሪስ ሳያሰልሱ የአፍ መከለያ አድርገው ለህዝቡ ጥሩ መልእክት፣ ራስን ጠብቁ፣ ራሳችሁን ጠብቁ የሚል መልእክት ያስተላልፉ ሆኜን ያገኘኋቸው ማለት
የአፍና አፍንጫ መሸፈኛዎችን እያደረጉ ማለት ነው ከኮሮና ቫይረስ
በሚገባ በሚገባ ሪፐብሊካኖች ላይ እንግዲህ ይመጣበታል፣ አላየንም። ምክንያቱም ትርጉም አለ ሁሉም። አሁን ወንድሜ እንዳልከው ይህ ቀን በፊት ነው የተጠናቀቀው። እነሱም ከሞላ ጎደል ኦንላይን በሆነ ፎርማት ተገናኝቶ ስብሰባቸውን አድርገዋል። ግን ትንሽ ኢላቦሬት አይደለም፣ የተለየ ነው። ፓርቲ ኮንቬንሽኑ ክርክርም ሆነ ሀሳቦች ብዙ አልታዩም። በተለያዩ ቦታዎች ነው የተደረጉት። ፓርቲ ኮንቬንሽኑ አንላይክ አዘር ታይምስ
እንደ ሌሎቹ ጊዜ ሳይሆን
ፕሬዚደንት ትራምፕ በራሳቸው ልበልህ አቅጣጫ በራሳቸው ሮድማፕ የቀረጹትና እሳቸው ላይ ያጠነጠነ እንጂ ሁሌም እንደሚደረገው እሳቸው ለሁለተኛ ጊዜ እንደቀረቡ ካንዲዴት ሆነው ሳይሆን በቃ ሁሉ ነገር እንዳለቀ አድርጎ ነው። ይሄ ራሱ ለየት ያደርገዋል። በሙሉ እሳቸው ላይ ይሄ ለየት ያደርገዋል። እንደገና ክርክር፣ ውይይት ያን ያህል አልታየም። ሁለተኛ የሪፐብሊካን ፓርቲ ጎምቱ መሪዎች ወጥተው የልባቸውን አልተናገሩም። ዩዥዋሊ በአሜሪካ ስርዓት ምንድን ነው አንድ ሰው ለሁለተኛ ጊዜ እንደገና ለፕሬዚደንት ቢሮ ጥምቅሉ ምህረት የለውም ማለት ጨዋነትን ተንተርሶ በሚገባ ነው። ይህን ሀሳብን ባለፈው 4 ዓመት ተግባራዊ አላደረክም፣ አሁን ደግሞ በሚቀጥለው ስንደግፍህ ይህን ማድረግ አለብህ፣ እዚህ ላይ ደክመሃል፣ ይሄ ላይ ለውጥ ማድረግ አለብህ፣ እዚህ ላይ ዲሞክራቶች አፐርሃንድ ያገኛሉ እና በዚህ ማምከር አለብን እያሉ ግልጽ የሆነ ውይይት ይደረጋል። ይሄ በሙሉ ብዙ አልተገኘበትም። ኢንስቴድ የውዳሴ ነገር ይመስላል። በዛ ላይ እሳቸውን መደገፍ ጥሩ ነው፣ መብታቸው ነው። ግን የአሜሪካና ፖለቲካ እሱ ብቻ መሆን አልነበረበትም። ሪፐብሊካን ፓርቲዎች በዝርዝር ፓርቲ አጀንዳችን ይሄ ነው፣ ጉዳዮቻችን ለሚቀጥሉት 4 ዓመት ይሄ ናቸው በሚል መከራከር በደንብ ያስፈልግ ነበር። ይሄ አልነበረም። አንድ እንደገና ደግሞ በጣም ከአሜሪካ ታሪክ ለየት የሚያደርገው ፓርቲ ኮንቬንሽን ሲደረግ ኒውትራል በሆነ አካባቢ እንጂ ዋይት ሀውስ እና በፌዴራል ህንፃዎች ተደርጎ አይታወቅም። ዘንድሮ ግን ተጥሷል። ይሄ ለምን ቢባል አንድ ለፓርቲ የሚወዳደር ሰው ዋይት ሀውስ ሆኖ ዋይት ሀውስ እንግዲህ ኒውትራል መሆን አለበት። እዛ ነው እንዲሁም መዝጊያውን ትናንት ወዲያ ያደረጉት ፕሬዚደንቱ። ይሄ ያልተለመደ ነገር ሆኗል። እዛ ላይም እንግዲህ ብዙ ክርክሮች፣ ብዙ ጎምቱ መሪዎች ወጥተው እንዲሁም አልተገኙ ማለት ይቻላል። ወጥተው ደጎዶ አሜሪካ ወጥተው ፕሬዚደንቱን እንደግፋለን፣ ነገር ግን ይሄ ነገር ደግሞ ታሰብበት፣ ጉድላክ፣ አብረን እንቆማለን፣ አብረን እንሄዳለን የሚል ነገር የለም። ነገሩ የፓርቲ ካምፔን ይመስላል፣ እንዲሁም የሴሌብሬሽን ይመስላል። እና ይሄ በጣም እውነቱን ለመናገር ሁሉም አድማጮች ገባ ብሎ እድሜ ለቴክኖሎጂ አይታይ ሲያደርጉ የዛሬን 10 አመት የዛሬን 8 የዛሬ 20 አመት የአሜሪካን ታሪክ ይሄ በሙሉ ይቆደለ ነውና
ፕሮፌሰር ብሩክ እንዳሉት ባለፉት ተከታታይ አመታት እኔም ራሴ እንደ ጋዜጠኛ እየተገኘው ብዙዎቹ የፓርቲዎቹ ጉባኤዎች ላይ ዘግባይቻለሁ። እጅግ በጣም የሞቁ የደመቁ መድረኮች የዲሞክራሲ በዓል መሆናቸው በሚያሳይ ሁኔታ ነው ይካሄዱ የነበሩት እነዚያ ጉባኤዎች። በርግጥ ያ ሁሉ ቀደም የተቀሷቸው ክንዋኔዎች ትንሽ ከዝቀዝ እንዲሉ ያደረጋቸው ይመስላል እዚህ አመት ክንዋኔ። እስቲ አሁን መጨረሻ ላይ ወዳነሱት ነጥብ ልመለስና ፕሬዚዳንቱ ባደረጉት የመዝጊያና ጩነታቸውን የመቀበያ ንግግር ላይ በርግጥ ረዘም ያለ ንግግር ነው ያደረጉት። ወደ 1 ሰዓት ከ20 አካባቢ የሚጠጋ ጊዜ ወስደው ነው የተናገሩትና እጅግ ብዙ ነጥቦችን አንስተዋል እዛ ላይ ባለፉት 4 አመታት አከናውኛቸዋለሁ የሚሏቸውንና የዲሞክራቲክ ፓርቲው እጩ ጆ ባይደን ቢመረጡ ወደ ከፋ አቅጣጫ አሜሪካ እንደምትሄድ ተናግረዋል። ከዛ በተረፈ እርሶ ሲጠቅሱ ትልልቅ የሚባሉ የፓርቲው መሪዎች ከጎናቸው አልቆሙም ብለውኛል ወይም መቆማቸውን አላረጋገጡም ብለውኛል። ነገር ግን ደግሞ ብዙዎቹን አይተናል ከሴኔቱ መሪ ጀምሮ እና ሌሎችም በሚኒስትር ደረጃ ያሉ የፕሬዝዳንቱን ክንዋኔዎች ያሞገሱ ባለፉት አመታት ያደረጓቸውን ሲናገሩ አይተናል። እነዛን እና ምን ለማለት ፈልገው ይሆን በርግጥ የፕሬዝዳንቱን ስራዎች የማሞገስ ጀሳቸውን ስብዕና ከፍ የማድረግ ብዙ ንግግሮች ነበሩ በተናጋሪዎች ዘንድ ሁሉ። ነገር ግን ከጎናቸው አልቆሙም ወይም መቆማቸውን አላሳዩም ሲሉ ምን ማለት ይሆን?
ወይ እንግዲህ ምን መሰለህ ፖለቲካ ፓርቲዎች እና ተመራጮች ለፖለቲካ ስልጣን በዲሞክራቲክ ስርዓት ውስጥ እና ህብረተሰብ ውስጥ መሮጥ አለበት። ይሄ ያለ ነገር ነው። ይሄ ጥሩ ምንድነው እንደዛ ሲሆን ደግሞ ተወዳዳሪ ናቸው ይሰዩ አንድ ተርም ሰርቭ አድርገ ሁለተኛ ለተወዳዳሪ ሲሆኑ ስቴታ ኮምፕሊ አይደለም ድሮፕም ሊደረጉ ይችላሉ። ምክንያቱም 4 አመት ግምገማ ይደረግና ባንተ አመራር ይሄን አቺቭ አድርገና ቀደም እንዳልኩት በዚህ ጊዜ ወድቀናል የሚል ነገር ይሄ ቶታሊ ላንድ ዲሞክራቲክ ህብረተሰብ ጤነኛ አካሄድ ነው ማለት ነው ፈልገው ያን ብዬ ነው። አሁን እናው ግን ውዳሴ ማርያሙ ያመስናል አያመስግናቸው ማለት አይደለም መፍታቸው ነው። ግን ከሱ በላይ ከውዳሴው አንደኛ ደረጃ ሳይ መሆን የለበትም። የሀገር ጉዳይ መቅደም አለበት። ብዙ ጉዳዮች አሉ በእንጥልጥላይ ነው። አሁን በቃ ሁሉም ተነስቶ አሁን ያልካቸው ሰዎች ያልተገኙት አሉ ብዙ የመጡት እንዳልከው የማጆሪቲ ሊደር የመሳሰሉት ሌሎችም እና ደግሞ በጣም በጣም አስቃሪ ፕሬዚደንት ሲሆኑ ወዳጆቻቸው ተገኝቷል። ጥሩ ችግር የለው። በግን በአሜሪካ ትራዲሽን ምንድን ነው የሚደረገው በኩል ደረጃ ፓርቲ ውስጥ ሆነው የሚቀናቀኗቸው ሰዎች ሁሉ መጋበዝ አለባቸው። ይሄ ነው የአሜሪካ ስፒሪት አሜሪካ ላይ የሚያደርገው መድረክ ተሰጥቶት የመተቸትና ህይወት ያለው ክርክር መደረግ አለበት። ይሄን ዝም ብሎ የካምፔንና የውዳሴ ይመስላል። ይሄንን ሰው ቢያው ሞር ገንዘብ የሚያገኝ ይመስለኛል። እና ካንዴ ለምሳሌ የማጆሪቲ ፓርቲ ሊደር የሚጠበቀው መደገፉ እንዳለ ሆኖ አጀንዳ በአጀንዳ ይሄን እንዴት ጠንክረና ለሚቀጥለው ደግሞ ከኮንግረስ ጋር ሴኔት ጋር ተባብረን እንዲግብ እናደርጋለን ወደሚለው ነው። ብዙ ግን ተናጋሪዎቹ ብዙ ጊዜያቸው ወስዶ የሚናገሩት ጆ ባይደን መተቸት ነው ያለ ነገር ነው። ትችቱ ግን በአጠቃላይ ዝም ብሎ በጀነራል አስፔክት ነው እንጂ ስፔሲፊክ ሆኖ አይደለም። ባላንሱን ያጣ ነው ለማለት ፈልጌ ነው።
ባሳለፍ ነው ፕሬዚደንታዊ ዘመን ባለፉት 4 አመታት ውስጥ የዩናይትድ ስቴትስ ምጣኔ ሀብት እጅግ በከፍተኛ ሁኔታ በተፋጠነ ሁኔታ ሲያድግ አይተናል በተከታታይ እስከ ኮቪድ-19 ማለት ነው። እና ፕሬዚደንቱ ለዚህ ክንዋኔያቸው እና ሌሎችን ብዙዎችን ቀደም ሲል ሲመረጡ አድርጋቸዋለሁ ይሉ የነበሩ ተግባራትን ከዓለም አቀፍ ግንኙነቶች ጀምሮ ማለት ነው አደርጋቸዋለሁ ሲሉ የነበሩትን ሲያደርጉ አይተናል። ብዙዎቹንም ደግሞ ለማድረግ ሲጥሩ አይተናል። አንዳንዶቹ ደግሞ በዲሞክራቲክ ፓርቲው አለመደገፍ በእንደራሴዎቹ ማለት ነው ምክንያት የተጓተቱም አሉ። እና ወደ ምጣኔ ሀብቱ እድገት ቢያንስ እንሂድና ፕሬዚዳንቱ ለዛ ክንዋኔያቸው የሚገባቸውን ሙገሳና አድናቆት ሊያገኙ አይገባቸውም?
ጥሩ ጥያቄ ነው። እንዴ ይገባቸዋል እንጂ ለሰሩት ይገባቸዋል። እንግዲህ በኢኮኖሚን ጀምር የሚል ውይይታችን እንዴት መሰለህ አንድ ፕሬዚደንት ኢኮኖሚክ ውጤቱ ላይ ክሬዲት ይገባዋል አይገባዋል? እሳቸውም ይገባቸዋል። ለምሳሌ ጭብጥ ሆኜ ውይይታችን ብንሄድ ጥሩ ነው ብዬ ነው። ጂዲፒውን በተመለከተ 2018 ላይ 2.9 ነበር አኑዋል ግሮቱ። ግሩም ነው።
የሀገር ውስጥ አጠቃላይ ምርቱ ማለት ነው።
አዎ 2.3 ነበር 2019 ባለፈው አመት ማለት ነው። 2017 2.4% ነበር። ምንድነው እሳቸው ችግሩ? የአቺቭመንታቸው እንዳለ ሆኖ ራሳቸው ላይ ነው ስብነታቸው ላይ ነው የሚያተኩሩት። ሀገር ጉዳይ ራሳቸው ነው። ለምሳሌ ኮት ሳረግል the greatest economy in history ኮት ነው ማረጉ ካሉት እንግዲህ ብለው ነው ያሉት። ወል አዎ ኢኮኖሚው አድጓል። ግን ኢዝ ኢት ዘ ግሬተስት ኢኮኖሚ ኢን ሂስትሪ? አይደለም። ለዚህም ነው ጋዜጠኞችም ፖለቲካል ሳይንቲስቶችም ሪሰርቸሮችም የተቸዋቸው። በምን መልክ ነው
አብረው እንዲመልሱልኝ። አሜሪካ መቼም የዓለም ሀያል ሀገር ነች፣ ግዙፏ ምጣኔ ሀብት ነች በዓለም ውስጥና ይሄ ግዙፍ ምጣኔ ሀብት አሁን እየገለጹልኝ ባሏቸው አመታትና እየገለጹልኝ ባሏቸው መጠን እያደገ ከሄደ ምንድን ነው በዓለም ወይም በታሪክ እጅግ ትልቁ ምጣኔ ሀብት እንዳይሆን የሚያደርገው? እውነታቸው ናቸው።
ጥሩ ነጥብ። ላብራራ ልሞክር። ያሉት እንዳለ ሆኖ ዘ ግሬተስት ኢን ሂስትሪ ጥቁር አሜሪካኖችን እመጣለሁ። በእኔ አስተዳደር ስር ከሊንከን ቀጥሎ ከሊንከን የሚስተካከል ተደርጎ የማይታወቅ ህይወታችሁን፣ ኢኮኖሚያችሁን፣ ሶሻላችሁን፣ ህይወታችሁ በሙሉ በተጠናከረ ሁኔታ አለውጨዋለሁ ነው የሚሉት። ይሄ ኤግዛጀሬትድ የሆነ አባባል አለ በፖለቲካ ውስጥ። መቼም ቶለሬት የምታደርገው ዲግሪ
ግን እውነት አይደለም። ግን እውነት አይደለም።
አይደለም።
ለምሳሌ ስራ የያዙ ጥቁሮች ብዛት፣ የሴቶች መቀጠር ብዛት፣ እነዚህን በሚመለከት በእሳቸው የስልጣን ዘመን ከፍተኛ ለውጥ አልታየም ወይ?
ታይቷል፣ ግን ዘ ግሬተስት ኢን ሂስትሪ አይደለም። ለምንድን ነው የምልህ መሰለህ? ለምሳሌ ኢኮኖሚ እድገቱን ጂዲፒ ያልኩህን ቅድም የጀመርኩትን ገፋሪ ገባ እንዲቃ እንትን ብል ከእሳቸው አስተዳደር በበለጠ በመጀመሪያ ተርማቸው ግሬተስት ተብሎ አቺቭ ያደረገ ቢል ክሊንተን ነው። ፋክቱ ነው። 4.5 በ1999 4.7 እያለ ይቀጥላል። ለምሳሌ አንኤምፕሎይመንት እንውሰድ። ደ ግሬተስት ኢን ሂስትሪ ኢኮኖሚክ አቺቭ አድርጌያለሁ አሉ። ይህም ትክክል አይደለም። አንኤምፕሎይመንት ሬቱ በሳቸው
ስራ አጥነት መጠን ነው።
ስራ አጥነት 3.5 ነው በትራምፕ ጊዜ። ትክክል ነው፣ ግን ደ ግሬተስት አይደለም። ዝቅተኛ ግን ስኖ ነምበር ዋን ዝቅተኛ አይደለም። በአሜሪካ ታሪክ በፖለቲካል አናሊሲስ እና ፖለቲካል ሪሰርች እንደሚያሳየው ዝቅተኛ የተባለው 2.5 በ1953 ሃሪስ ትሩመን እና አይዘንሃወር ሽግግር ጊዜ ነበረ። ይህን ማለቴ ነው። ይህን እንግዲህ የሚፋለስ የእሳቸው ኤግዛጀሬት ባደረጉ ቁጥር የራሳቸውን ውጤት ያዳክመዋል ማለቴ ነው። አንድ ፖለቲከኛ ደግሞ አንድ ፋብ ወጥቶ ሪሰስ ካለ ወይ ፋክቱ ይታይ ይባላል፣ መርመር አለበት። ሲታይ ወል ይህ አይደለም ይሄ ነው ይህ አይደለም የሚል ውስጥ ይከተናል ለማለት ነው። አሁን እንግዲህ አንኢምፕሊመንቱና እንትኑን በተመለከተ ከዛ ውጪ እንግዲህ ሌላ ምሳሌ በዚሁ መቀጠል ካስፈለግ መቀጠል ይችላል። ለምሳሌ ትሬድን በተመለከተ ከቻይና ጋር ንግድን በተመለከተ እንደምታስታውሱ እንግዲህ ምንድን ነው ይሄ ፋክትና ፋክት ያልሆነው እውነትና እውነት ያልሆነው ሚክስ ያደርጋል። ለምሳሌ ኮት ነው የማደርገው ዊ ቱክ ዘ ታፈስት ቦልደስት ስትሮንገስት ኤንድ ሃርደስት ፊቲንግ አክሽን አገንስት ቻይና ኢን አሜሪካን ሂስትሪ ብሎ ነው።
እጅግ በጣም ብርቱ የሆነና ከባድ የሆነ እርምጃ ነው የወሰድነው በቻይና እንቅስቃሴ ላይ ነው ያሉት። ከዚህ በፊትም ሲወዳደሩ ቻይና ገንዘብን የማጭበርበር ይሁን እሳቸው እንደሚሉት ማለት ነው፣ በተሳሳተ ሁኔታ የገንዘቧን አቅም እንዲዋዥቅ በማድረግ የምታደርገውን እንቅስቃሴ ለማስቆም እሰራለሁኝ ሲሉ ነበር። ወይም ደግሞ ፋይናንሻል ማኒፕሌተር እንደሚሏት ማለት ነው። እና እነዚህን ነገሮች ሁሉ አድርገዋል እኚህ ፕሬዚደንት።
እውነት ነው ወይ ነው ጥያቄ። እንግዲህ ምን ያህል እውነትነት አለው ምን ያህል እውነት አይደለም ነው። ይህን ስታየው በኢኮኖሚስቶች እና በፖለቲካል ሳይንቲስቶች አይን ሚስተር ትራምፕ የወሰዱት ትሬድ ዎርም ተብሏል ከቻይና ጋር እሳቸው እንደሚሉ ሳይሆን የአሜሪካንን ኤክስፖርተሮች እና አሜሪካንን ፋርመሮች ጎርቶታል ነው የሚባለው። እንዴት በለኝ። ያለፉት 3 ዓመት
ንግድና ገበሬዎችን ማለት
ነው። ትክክል። መጀመሪያ ታስታውስ እንደሆነ ሚስተር ትራምፕ ታሪፍ ኢምፖዝ አድርገዋል። ታሪፉን ተግባራዊ አድርገው ነበር የቻይና ፕሮዳክቶች ላይ። ቻይና ደግሞ ሪታሊየት ነው ያደረገችው። ይህ
ምላሽ ሰጠን፣ አጸፋ ሰጠን።
ምላሹ በጣም አስከፊ ነበር። ለምሳሌ የቻይና ሪታሊየት ስታደርግ ከአሜሪካ የምትገዛውን በተለይ ቦሎቄ ኦልሞስት ዜሮ ነው ያወረዱት። ምክንያቱም ሴቨራል ሀንድረድ ቢሊዮን ዶላርስ ከአሜሪካ ገበሬ ሶያቢን ላይ የተሰማራ ገበሬ በቻይና ግዢ ነው የሚኖረው ማለት ይቻላል። ይሄ ችግር ውስጥ ወድቀው ፕሬዚደንቱ የእርሻ ሚኒስትራቸውም የእርሻ ኮሚቴውም ሴኔትና ሀውስ ኦፍ ሬፕሬዘንታቲቭስ እግዚኦ ብለው ይሄ ነገር መስተካከል አለበት፣ ይሄ ቲት ፎር ታት የእሳቸው ፖለቲካ አካሄድ ታክቲኩ ጠንክር ያለ ይህን ከናረግት እናደርጋለሁ። እንዲሁም ትራንዛክሽናል ፖለቲክስ ነው የሚባለው በእኛ ሳይንስ ማለት ከከኝና ልከክህ ፕላስ ደግሞ ገዥና ሻጭ፣ ይህን ካልሰጠኝ አልሸጥልህም። ፖለቲካ ደግሞ እንደዛ ሄደ። ፖለቲካ የረቀቀ ነገር ነው፣ ኮንስኮንስ የሚያመጣ ነገር ነው። እና የእሱ ውጤት ምን ሆነ? የዚህ አይነት ስትራቴጂ ቻይኖች እርሻ ሌት አደረጉ፣ እርሻው ተጎዱ። የአሜሪካ ገበሬዎች ራሳቸው እንደገና ከኮንግረስ ጋር ተጨቃጭቀውም ብለው ሳብሲዲ እንዲፈቀድ ተደርጎ ለአሜሪካኖች ፋርመር ድጎማ ተደርጎ እንዲሰርቫይቭ እንዲያደርጉ አድርጉ። ነገር ግን ባንክረፕት ሆነው ከጨዋታ ውጭ ሁሉ ይወጡዋሉ ማለት ነው። ስለዚህ ይህ አቺቭመንት ነው ወይ ማለት እንግዲህ ፖለቲካል አናላይዝ ታደርግ አይተም በአይተም ማለት ይሄ ነው። እና የ200 ቢሊዮን ዶላር የእርሻ የማኒፋክቸሪንግ የኢነርጂ ፕሮዳክቶችን በተመለከተ እና በዛ መልክ ነው የምናየው። ታክስን ብንወስድ ለምሳሌ ምን አሉ እሳቸው? ታክስና ሬጉሌሽን ከት እንደውም ሚስተር ትራምፕ ለመመረጥም አንዱ ምክንያት ሆናቸው ታክስ ከትን እኔ ስልጣን ላይ ብትመርጡኝ ለዛራ 4 አመት እንዳሉት አንተም ዘግበዋል ኮንቬንሽን ለክሊቭላንድ እንደምታስታውሰው እኔም እድል አግኝቻ አስተያየት እንድሰጥ ሞክሬያለሁ። ምንድነው ያሉት? ታክስ ከት በደንብ አረጋለሁ ነው ያሉት። በደንብ ታክስ
ብርቀንስ
ግብር ቀንስ። ነገር ግን አሁን ሳይቀርቡት እኔ ያረኩት ታክስና ሬጉሌሽን ከት ኢዝ ዘ ግሬተስት ቲንግ ነው እንግዲህ አዘ ፖለቲካል ሳይንቲስት መታመን ደም ነው ወይ ነው ይሄም ሳይሆን ነቀረው። ለምሳሌ ሚስተር ሮናልድ ሬገን በ81 ዓመተ ምህረት ነው ታክስ ከመቀነስ የታወቁት። ሚስተር ትራምፕ 0.9% ነው ከጂዲፒው ያደረጉት። ሬገን ግን አንደኛ ተብሎ በአሜሪካ 44 ፕሬዚደንቶች አሁን 45ኛ 2.89% በመቀነስ የታወቁት እሳቸው ናቸው። እና አንድ የሁለተኛ ሚስተር ትራምፕ ታክስ ከት ሲያደርጉ እሳቸው ብቻ አይደሉም። ኦባማም ባለፈው 8 ዓመት አሁን ኦባማ ለማለት ሳይሆን ከእሳቸው በፊት የመጡ ፕሬዚደንት ሁሉ እሳቸውን ለማወዳደር ነው። ሬገን ቀደም ሲል ነው። ኦባማ ራሳቸው ሴቨራል ታይምስ ታክስ ከት አድርገዋል። የኦባማ ታክስ ራሱ የመቀነስ በተመለከተ ሁለት ታክስ ከት ሬጉሌሽን እሳቸው ያደረጉት ከሚስተር ትራምፕ ሻል ያለ ሆኖ ነው የሚታየው። ፋክቶቹ የሚያሳዩት ይህ ናቸው ለማለት ነው።
ፕሮፌሰር ብሩክ፣ ምናልባት እርስዎ እንዳሉት እነዚህን ክንዋኔዎቻቸውን ፕሬዚደንቱ መቼም ለመመረጥም የሚያደርጉት ዘመቻ ነው እና ምናልባት እርስዎ እንደሚሉት አጋነውት ሊሆን ይችላል። ግን ውሸት ነው። አገሪቱ ትገኝበታለች። ለዚች ሀገር ይህንን አድርጌያለሁ ብለው በአንድ ሰዓት ከ18 ደቂቃ ንግግራቸው ውስጥ የዘረዘሯቸው ክንዋኔዎች ውሸት ናቸው?
ኖ ውሸት ናቸው። ስፔሲፊክሊ ታውል ለምሳሌ ስለ ኢኮኖሚ ነው የጠየቀኝ። ኢኮኖሚ በተመለከተ ለምሳሌ በዝርዝር ካየኸው 2-3 ትሪሊየን በላይ በእሳቸው አስተዳደር ከመጡ ጀምሮ ጨምሯል የአሜሪካ እዳ፣ የሀገሪቷ ጠቅላላ እዳ። ግን ካምፔን ሲያደርጉ የነበረው ምንድን ነው? የአሜሪካንን እዳ እኔ ስመጣ ቶታሊ አወርደዋለሁ በሚል ነው። ስለዚህ በዛ መልክ ነው ኢቫሉዌት የሚደረገው ማለት ነው። አካደሚካሊ ዳኝነቱ ለአድማጭ ዝተዋለሁ ማለት ነው።
እስቲ የዘር ግንኙነትን ደግሞ እናንሳና ፕሬዚደንት ትራምፕ እንደገለጹት የዘር ግንኙነትን ለማሻሻል በጣም ብዙ ጥረቶች እንዳደረጉ ሲናገሩ ቆይተዋል። እንዳሉት የስራ አጥነት መጠኑ ዝቅ እንዲል፣ ከዚህ በፊት በ90ዎቹ ውስጥ ወጥቶ የነበረ የወንጀል ሕግ እንዲቀየር፣ በተለይ ጥቁሮች ላይ ብዙ ጉዳት ሲያደርስ የነበረ፣ በታሪክ የጥቁር የትምህርት ተቋማት የተሻለ የገንዘብ ድጋፍ እንዲያገኙ ከፌዴራሉ መንግስትና ዘላቂ እንዲሆን፣ እንዲህ አይነት ሁኔታዎችን ሲጠቅሱ ነበረ። የጥቁሮች ሕይወት የተሻለ እንዲሆን ለማድረግ እና በዚህ በኩል እንዴት ነው እርስዎ የሚገመግሙት የትራምፕን አስተዳደር ዘመን?
በጣም ጥሩ። አሁንም እኔ እንግዲህ ፕሮስ እና ኮንስ አለ። ክሬዲት አሁንም የሚሰጣቸው ይኖራል። በተለይ ይሄ ሂስቶሪካሊ ብላክ ዩኒቨርሲቲዎች የሚባሉ አሉ። ለእነሱ የሚሰጠው እርዳታ ሜንቴንድ እንደሆነ ነው ማለት እንደቀጠለ ነው ማውቀው እኔ እዛ አካባቢ ስለምሰራ እና ይሄ ትልቅ በጎ ሁኔታ አለው፣ በበጎነት ይታያል። ነገር ግን ሬስ ሪሌሽን እና እንዴ ልበል ይሄ ማይኖሪቲውን የላቲኖን የጥቁሩን ብሶትና የሚያቀርበውን ጥያቄ የዛሬ 4 ዓመትም ይህን አደርጋለሁ ያሉትን አድርገዋሉ የሚለውን ነገር እንግዲህ ያው ጥያቄ ምልክት ውስጥ ይገባል ማለት ነው። ለምን 4 ዓመት ኦልሞስት በተግባር ታይተዋል። ያ ተግባራቸው ደግሞ ተመዝኖ ነው በቃል የሚናገሩት ሳይሆን በተግባር ላይ ምን አደረጉ ነው። በቃል ላይ ለምሳሌ አሁን ትናንት ወደ አሁንም ኮት ነው ማድረገው ምንድን ነው ያሉት? ሀቭ ደን ሞር ፎር ዘ አፍሪካን አሜሪካን ኮሚኒቲ ዛን ኤኒ ፕሬዚደንት ሲንስ አብርሃም ሊንከን።
ከአብርሃም ሊንከን ወዲህ ማንም ያላደረገው እና ያደረግኩት ነው ያሉት ለጥቁር።
እንግዲህ እኔ ወቃሽ ልመስል ይችላለሁ። እንግዲህ ሁኔታችም ስራው ተባይ ነው እና
የትንታኔ
ይቅርታ መጠየቅ ያለብኝ አይመስለኝ። ፋክቱ ምንድን ነው? ነው ወይ ናቸው ወይ ነው ጥያቄው። አብርሃም ሊንከንን ያው ስሌቨሪን አቦሊሽመንት ያመጣ ሰው ነው እንዲቆም አመሰግና እንዲቆም ያም ጠንቅ ነው። ይሄ ታላቅ ሰፊ ሀገር በስሌቭ ሌቨር ላይ የተመሰረተ ኢኮኖሚ የነበረው ስርዓት በወቅቱ በተለይ በግልጽ ያንን ይሄ ነገር እየበተነ ሄደው አሁንም በሚል አብርሃም ሊንከን ወሰደው እርምጃ ነው። ስሙም የገነነው እና ብልህና አመራር ሆኖ ኮንሲኮንሱን ፌስ አደርጋለሁ የፈለገው ይንጣ፣ ነገር ግን የሰው ልጅ እንደ ዕቃ ይዘን መኖር አንቀጥልም አይገባም ብሎ እርምጃ ወሰደ። ፕሮሚስ ያደረጉት ነገር ግን ደሊቨር አድርገዋል ነው
ተግባራዊ
አድርገዋል። ሬስ ሪሌሽንስ የዘር ያለው ችግር አሁንም እንዳለ ነው። ሁለት ኬዞች ላይ ለምሳሌ ተንተርሼ ማቅረብ እችላለሁ። ስብሰባው እየተካሄደ ያን ሰሞን እንደምታስታውሰው አቶ ሰለሞን ዊስኮንሰን አንድ የሶስት ልጆች አባት ልጆቹ መኪና ውስጥ ሆኖ ቲሸርቱን ከኋላ ጎትቶ አንቀው ይዘው በሰባት ጥይት ጀርባውን ደብድበው ሲመቱት አገር ሁሉ እሪ ሲል ባይደንም ተቃዋሚዎቹ በሙሉ ወዲያው ነው ያሉት። ከሪፐብሊካን ብዙ አልተናገሩም። ከፕሬዚደንቱ ይጠበቃል። ፕሬዚደንቱ እኮ የሪፐብሊካን ፓርቲ መሪ ብቻ አይደሉም፣ የሀገር አባት ናቸው፣ መሪ ናቸው። ሁሉም ሊቆረቁራቸው ይገባል። ሲመረጡ ደግሞ ዳት ሰከንድ ሁላችንም ነው የሚወክሉት። ይሄ ትልቅ ቅሬታን ፈጥረዋል። እንግዲህ በአንድ በኩል በጥቁርና ነጭና ዘር ያለውን ችግር እፈታለሁ ላሉ፣ በሌላ በኩል ግን በተግባር ሲሳተፉ ብዙ አናይም ለማለት ነው። እና በነገራችን ላይ አራቱና አምስት ሰዓት በፊት ማዲስ ወሬ ነው ለመጀመሪያ ጊዜ ፍለፊት ሳይሆን አዎ ፊልሙን አይቻለሁ ፊልሙ በጣም ያስደነግጥ ነው በሚል መልክ አልፈውታል ፕሬስ ኮንፈረንስ ቀደም ሰጥተው ነበር እንደው ለአድማጮቻችን ይሄ መሳይን ያሳየነው ተመስገን ቴክኒሽን ብትሆን ተመስገን ያሰኛል እንግዲህ ህዝብ የሚጠብቀው በደንብ በግልጽ ሆነ አቋም መውሰድና ፖሊሶች በእንዲህ አይነት መልክ አንድን ዜጋ በጥይት መቀጥቀጥ እንደሌለባቸው ማውገዝ ነበረባቸው ፖሊስ ስራውን አይስራ ማለት አይደለም ፖሊስ የተሰጠው ተልዕኮ አለው ጸጥታን ለማስከበር መሳሪያ ይዞ ቢዳፈሩ መሳሪያ ይዞ የፖሊስን ህይወትና የሲቪላኖችን ህይወት ቢያስቸግር እርምጃ መወሰድ አለበት ይሄ ግልጽ ነው ይሄ ግን ባዶጅን ሆነ ወደ መኪናው ተመልሶ ሄዶ ሲል ከኋላው ጎትታጡት ነው እንደገና ደግሞ በሚቀጥለው ቀን እዛ ዊስኮንሰን ስቴት ኬኖሻ የምትባል ከተማ ጥቁር ህዝብና ማይኖሪቲስና ላቲኖች የዘር ልዩነት አለና ፖሊስ ስራውን አይሰራምና አሁንም በደላችን በዛ የጥቁር ወጣት ልጅ በተለይ ወንዱ እየተገደለ እየጨረሱን ነው በሚል ተቃውሞ ሰልፍ ወጥተው እንደሚታወቀው አንድ 17 ዓመት ወጣት ልጅ ሆነ ከቀኝ ሚሊሻዎች ግንኙነት ያለው ቀኝ አክራሪዎች ማለት ነው AR-15 ይባላል ይሄ ደንበኛ ራይፍል ነው ፉሊ አውቶማቲክ ሆነ መሳሪያ ይዞ ከተማው ላይ ተቃዋሚዎቹ መሃል ገብቶ አንዳንድ ነገር አተካራ ተፈጠረ ነገር ግን ሁለቱን እዛው ገሎ እንደገና ደግሞ ፖሊሶች 4-5 መኪና እሱን አይተው ዝም ብለው አልፈውት ሊይዙትም አልተሞከረም ኤቪደንሱ ቪዲዮ የሚያሳየው ይሄ ነው እንደውም ውሃ ሁሉ ኦፈር አርገውት ይሄ ፋክት ነው አድማጮቹ መከታተል የሚያስፈልጋል ማረጋገጥ ማለት ነው ይሄ አይነት ሁኔታ ሲፈጠር አንድ ፕሬዚደንት ዝም ብሎ ማለፍ አይችልም እንዲህ አይነት በደልና ኢፍትሃዊ ነገር ሲደረግ ዝምታን መርጠዋል ስለዚህ እሳቸው ለጥቁር ህዝብ ፋስ ለመናገር የሀገር ፕሬዚደንት ናቸው መከበር አለባቸው የሚጠበቅባቸውን እና ቦታው ቢሮ እና ህገ መንግስት የሚጠበቅባቸውን ስራ ሰርተዋል ማለት አስደፍርም ለማለት ነው ተቃዋሚዎች ምን አደረጉ ለምትለው እነ ባይደን አውግዘዋል ይሄ ራሱ ህዝቡን አስደስቶታል
እንግዲህ ፕሬዚደንቱ ብዙ ጊዜ ሲናገሩ እንደምንሰማው ሁከትን አበርትተው ይቃወማሉ እንደውም የስርዓትና የህግ ፕሬዚደንት ነኝ ያሉ ነው የሚናገሩት ሲመጡ ጀምሮም እንደዛ ሲሉ ነበር እነዚህ አሁን የተነሱት የተናጠል ጉዳዮች ናቸው ከዚህ በፊትም አስተውሳለሁ በጆርጅ ፍሎይድ ግድያም ጊዜ ሀዘናቸውን ገልጸው ነበር በተመሳሳይ ጊዜ ግን ሁከት ተነስተዋል ብለው በግልጽ ሲቃወሙ ነበር በየቦታው የሚፈጠሩ ንብረት ማጥፋት እንዲህ መሳሰሉ ነገሮችን እስቲ በዛ በኩል ምን እንደሚያስቡ ልጠይቆት እንዲህ አይነት ተቃውሞዎች በሚነሱበት ጊዜ ሁከቶች አብረዋቸው ያጅባል እኚህ ሰው ደግሞ የሀገሪቱ ፕሬዚደንት ናቸውና ምንድን ነበር ማድረግ የነበረባቸው ምንድን ነበር ማለት የነበረባቸው በዛ ሁኔታ በእርግጥ የተፈጸመው እንግዲያ ተቃውሞ
አንታው አንድ ፕሬዚደንት ይሄን ይሄን ብሎ ማለት ከባለቤቱ አወቀ ቡዳ ነው ተገቢም አይደለም ነገር ግን ካን ፕሬዚደንት አንድ ዜጋ የሚጠበቅ ነገሮች አሉ እሱ አልተሟሉም ለማለት ነው ለምሳሌ ህግ መከበር አለበት ማንንም አገር እዛ ላይ እሳቸውን ጠንከራለ እርምጃ ማን ተቀረለ አቋም ወሰድ አለባቸው ጥሩ ይሄ ሁሉም ሁላችንም እንደገፈው ነገር ነው ይሄ ፋክት ነው አሁን ለምሳሌ አሁን ያልከው ላይ አንድ ወጣት ልጅ ይሞታል በቅሬታና በእልህ ወጣቶች ይወጣሉ ያቃጥላሉ ይሄ የጥፋት ነው ሁላችንም ማውገዝ አለብን እኔም ራሴ አውግዛለሁ እንደ አንድ ሰው መደረግ የለበትም ባለው ዲሞክራቲክ ስፔስ ወጥቶ ተቃውሞ ማሰማት ነው እንጂ መውቀስም ነው እንጂ ማቃጠልን ንብረት ማጥፋት መልሶ ወደ ሀዳሃውን የሚጎዳበት ሁኔታ አገር ማጥፋት የተጠያቂነት ያረጋል ይሄ ላይ ግልጽ ነው ማንንም አቋም ይሄ ሰው ህይወት ማጥፋትና ፕሮፐርቲ መውደም የለበትም ይሄ ያለነው እሳቸው በነገራችን ለማስከበር አለባቸው ችግሩ የሚመጣው መቼ ነው ይሄ እንዳለ ሆኖ እሳቸው የሚናገሩት ምንድነው የሚሉት ለምሳሌ የተሰለፉን ሰዎች አናርኪስቶች ዋልጌዎች ኤክስትሪሚስቶች የሚል ንግግር ብዙ ይደረጋል ለምሳሌ ልጅ ሞተበት አባት አጎት ካዝን የልጅ ጎረቤት አብሮ አደግ የወጣ ሁሉ አናርኪስት ነው ወይ እርግጥ ከውስጣቸው አናርኪስት የሉ ማለት አይደል ነው ወይ ያጠቃላይ ጅምላ አነጋገር ያደርጋሉ ይሄ ነው ሰውን የሚያቆስሉና የሚጎዳው እሳቸውን የሚያስጠቃቸው ነገራቸው ላይ አንደበታቸው እና አካሄዳቸው ንግግራቸው መለየት አለመቻላቸው ይመስለኛል ሁሉን አንድ ላይ ይሄ ራሱ ትልቅ የሚያስከፋ ነው እንደውም ቁጣ ነው የሚፈጥር ቁጣ እየፈጠረ ወደ ሌላ እሳት እየከተተ ነው ያለው እና እሳጫሪ መሆን ያለባቸው አንድ አቋም ወሰድ አለባቸው አቋም ወሰድ ማለት እንዲህ አይነት ግሩፖች የሚያርጉትን ማውገዝ አለባቸው ነገር ግን የጥቁሮቹን ደግሞ መብታቸውን ሪኮግናይዝ ማድረግ ይገባል ሰው ብሶት ሲኖረው የቶቶ ነው የሚናገረው አደባባይ ወጥቶ ነው ሰልፍ የሚያደርገው
እንዳሉት ከዚህ በፊት ሻርሎትስቪልም ውስጥ ተፈጥሮ በነበረው ሁኔታ የተናገሩት ብዙዎችን አስቆጥቶ ነበረ ልጃቸው ግን ኢቫንካ ትራምፕ ሲጋብዟቸው ለመዝጊያው ንግግራቸው አባቴ ምናልባት የሚናገረው ነገር ወይም ትዊት የሚያደርገው ነገር ብዙዎችን ላያስደስት ይችል ይሆናል ቋንቋው አባባሉ ብለው ነበርና ብዙዎችም ፕሬዚደንት ትራምፕ ለፖለቲካ ትክክለኛነት እንደማይጨነቁ ይናገራሉ ነገር ግን የሚሰሩትን ተግባራቸውን እዩ ነው የሚሉት። እስቲ ወደ እነዚህ አይነት ጥያቄዎች በኋላ መለሳለሁና ወደ ዲሞክራቶቹ ደግሞ ጎራን በልና የእጩ ፕሬዝዳንት ወይም የቀድሞ ምክትል ፕሬዝዳንት ጆ ባይደን አቀራረብ ትንሽ ዝግጅት የጎደለው ነበር። ለምሳሌ ግልጽ የሆኑ የመጣኔ ሀብት እቅዶች፣ የማህበራዊ ስራዎች እቅዶች የሏቸው። በአብዛኛው ትራምፕን ማውገዝ ላይ ያተኮረ ነበር የሚሉ ነቃፊዎች ወቃሾች አሉ። እርሱ እንዴት ነው የሚያዩት?
ጥሩ፣ ይሄ ልክ ነው። በደንብ ወቃሾች አሉ ከሁለቱም ሳይድ። አሁን የተባለው እርግጥ አንተ እንዳቀረብከው የወቀሱ አሉ። ይሄንን ቬሪፋይ የምናደርገው እኔም ራሴ እንግዲህ ከትምህርት ከረዲት አኳያ እስከነ ዌብሳይታቸው ገብቶ የዲሞክራቲክ ናሽናል ኮሚቴ እና ኮንቬንሽኑ ምን አጀንዳ አለው፣ ጆ ባይደን ከራሳቸው ዌብሳይት ሁሉ ገብቶ ምን አጀንዳ ይዞ እመጣለሁ የሚለውን ነገር ሲገባ እኔ አግኝቻለሁ። በዝርዝር ኢኮኖሚውን ይሄን እናደርጋለን፣ ትምህርት ላይ ይሄ ኮሚኒቲ ኮሌጅ ነጻ ማድረግ፣ እንዲህ ብዙ ነገሮች አሉ። በትምህርት፣ በኮቪድ ላይ፣ በሴኪሪቲ፣ ሚሊተሪ፣ ቬተራንስ፣ ሬስ ሪሌሽንስን፣ ፖሊስ ኃይልን ፈንድ ማድረጉን በምን አይነት ሁኔታ ይቀጥላል ወይ አይቀጥል የሚለውን ይሄ ነገሮች አሉ። እንግዲህ አሁን ምን መሰለህ፣
መቼም እየገመገምን ያለ ነው አሁን ጉባኤዎቹ ነውና፣ በእርግጥ እንዳሉት መቼም አንድ ፕሬዚደንት ሲወዳደር ወይም አንድ ፓርቲ ሲወዳደር የፓርቲ ፕሮግራሞች ይኖሩታል፣ እቅዶች ይኖሩታል። ስለ ጉባኤው ስንነጋገር ግን ጉባኤው እነዚህን ሁኔታዎች በበቂ ሁኔታ አንጸባረቀም ነው?
ጥሩ። ጉባኤውን በተመለከተ ነጥቦች በዝርዝር የጆ ባይደን ንግግርን ሰምቻለሁ፣ ዋና ዋና ነጥቦችን አንስተዋል። በዝርዝር ግን አዎ እንዳልከው አልቀረበም። ግን ጥሩነቱ የነሱ አፕሮች እንዳየሁት ምንድን ነው በጉዳዩ የሚመለከታቸው ለምሳሌ ተቀናቃኛቸው እንኳን 7 ነው 9 የሚሆኑት በሙሉ አንድ በአንድ ገብተው መተቸታቸው፣ ይሄ በአሜሪካ በሚጠበቀው ሲስተም ይሄ ነገር ባይደን ማሰብ አለበት፣ ይህን ነገር ማድረግ አለበት የሚለው ላይ በሰፊው ቀርቧል። የዲሞክራቲክ ፓርቲ ቼርማኑም አጀንዳችን ናቸው በሚል ንግግር አድርጓል። ተራ ዜጎችም ትምህርትን በተመለከተ ሬስን በተመለከተ ገብተው ሲናገሩ 4 ቀን ተከታትያለሁ። ባይደን ግን አልተናገረም ለማለት እኔ አይዶን ነው። እኔ ንግግራቸውም ስንት ነው 35-40 ደቂቃ ይሆናል። ዋና ዋና ነጥባቸው
አልተናገሩም ሳይሆን በበቂ ሁኔታ ግልጽ በሆነ ሁኔታ እና ፕሬዚደንት ትራምፕ አከናውኛቸዋለሁ የሚሉትን ያህል የተብራራ አልነበረም፣ ነጥብ በነጥብ የተነሳ አልነበረም የሚል ነው። ፕሬዚደንት ትራምፕ እንደውም መጪዎቹ ዓመታት እኔ ከተመረጥኩኝ ገና የተሻለው ጊዜ የሚመጣው ያኔ ነው፣ ጆ ባይደን ከተመረጡ ግን ወደ ከፋ ዓለም ወደ ከፋ አሜሪካ ነው የምንሄደው ብለው ነው ያስጠነቀቁት። ይህንን ሊገዳደር የሚችል አቀራረብ አለጠነቀቃሉ።
ኖ አድርገዋል። ይሄ እኮ ምስል የፖለቲካ ውሰጥ አገባ ነው። ሚስተር ትራምፕ በደንብ ገፋ አድርገው ነው ሲያብጠለጥሏቸው ነበረው ባይደን። ይህ እንግዲህ የምርጫ ጉዳይ እና የግለሰብ ጠባያቸውን ባህሪያቸው ሊሆን ይችላል። ይኖ ፋክቱ ላይ ቤስድ ሆነው ቱሳም ኤክስተንት ሞር ደግሞ ከፋክቱ ላይ ሳይሆን ደግሞ የተለመደው ስታይል አላቸው ራሳቸው። ባይደን በተመለከተ ከስድቡና ከመኑ የሉበትም ማለት ይችላለን። እንዲሁም የፕሬዚደንቱ ስም ሁሉ አንድ ያነሱ አይመስለኝም። ትራምፕ ብሎ በቃ አላነሱም። እኚህ ግን ተቆጥሮ ብዙ ጊዜ ነው እንቅልፋሙ ባይደን፣ ግራ የገባው ባይደን፣ የሚያጥላላ ቅጽል የሆነ ነገር በሰፊው ነው የሚያጠለጥሉት ድሮም አሁንም የመሳሰለው እና ነጥባቸውን በተመለከተ ፕሬዚደንቱ በዚህ መልክ ሲያቀርቡት፣ ባይደን ግን የተለመደው የአሜሪካ ምትን ጨዋ ለማለት ብል ለአሁን ለምን ገልጸው ሜቢ ላይል ይችላል ላይገልጽ ልይል ይችላል። ግን አትሊስት የጤነኛ ቃል ጤነኛ አቀራረብ እኔ ባይደንን ያየሁት እኛ ብንመረጥ እንዲህ እናደርጋለን የሚለውን ነገር። ከዛ ውጭ ግን እኔ በትራምፕና በእሱ ስታይ ሜቢ የትራምፕ ጎልቶ የታየው ቅጽሎች ስለበዙበት ይመስለኛል እንጂ በዚያ አስፔክት ግን የጆ ባይደን እንደተለመደው ሳብጀክት ማተሩ አጀንዳዎቹ በኢኮኖሚ፣ በባህል፣ በሚሊተሪ በምን እያለ እንደተቀመጡ ነው እኔ ማውቀው። ይሄ ነው የኔ ኦብዘርቬሽን።
በሌላ በኩል በታሪክ ለመጀመሪያ ጊዜ አንዲት ጥቁር ምክትል ፕሬዚደንት ታጭታለች በዲሞክራቲክ ፓርቲው። ይህንን የባይደንን ውሳኔ እንዴት ይመለከቱታል?
እኔ
እና ራሳቸውንስ ካማላ ሃሪስን
አመሰግናለሁ።
እንደ ምክትል ፕሬዚደንት ምን አይነት ምክትል ፕሬዚደንት ይወጣቸዋል ብለው ያስባሉ?
በጣም ጥሩ። መቼም ይሄ ቁልፍ ጥያቄ ነው። እንግዲህ ካማላ ሃሪስ መመረጧን በጣም ለየት ያደርገዋል። እኔ ራሴ በግሌ የግሌ ስሜት ዝች ላይ ለዚህ ሰከንድ ብጠቅስ ጆ ባይደን በጣም ስማርት ሙቭ ይባላል። በጣም በሳል የሆነ ውሳኔ ነው ያደረጉት። ለምን? ፎር ኦብቪየስ ሪዝንስ በምናውቀው ምክንያት አሜሪካ ሜልቲንግ ፖት ነው። ማይኖሪቲ ቁጥር እየጨመረ ነው። እንደገና ካማላ ሃሪስ ሴት ናቸው። እንደገና ጥቁር ናቸው። እንደገና የእስያ ሰው ናቸው። ይሁን ሲደመር እንደገና እውቀት ሰፊ እና ጥልቀት እውቀት አላቸው። ያም በማድረጋቸው ሪሊ ጥሩ ራኒንግ ሜት ያደረጉን ይመስለኝ ከነ ኤሊዛቤት ዋረን ከፍ ያሉ ቁጥ ቢኖራቸው ከሌሎችም ጥቁሮቹም 1 3 4ም ነበሩ ታሳቢነት ወስደው በዙሪያ ተይዘው ነበሩ መጨረሻ ላይ ካሜላ ላይ ወድቋልና ካሜላ ማናቸው ለሚለው ያው ፋጭሩ ለማስቀመጥ ከጃማይካን አባትና አባታቸው ጥቁር ነው እናታቸው ደግሞ ከህንድ የመጡ ሁለቱም ለትምህርት አሜሪካ ሀገር መጡ ካሊፎርኒያ ተዋውቀው የተጋቡ ናቸው ሁለት ልጆች አፍርተው ካሜላና ታናሽታቸው አሉ ይሄ እንግዲህ ቲፒካል አሜሪካኑን ማይግራንት ኮሚኒቲውን ህይወት ያሳያል ማለት ነው አንድ ይሄ ሁለተኛ ካሜላ ለየት የሚያደርገው ያላቸው መሰረቱ ነው የውቀት መሰረቱ ዙሪያውን ሪከርዱ ሲታይ ሲመረመር የትምህርት ደረጃቸው በሚገባ ተናግቆ ናቸው አስተዳደጋቸው ትምህርት ከጨረሱ በኋላ ደግሞ በልጅነት ፊዚክ አክቲቪቲስ ከእናታቸው ጋር በተለየ ተንቀሳቀሱ የቀሰሙት እንዳለ እንደገናም ስራ ሲጀምሩ ከተርኒ ሆኖ ከዲስትሪክት ጀመሩ ወደ ላይ ይወጡ አቃቤ ህግ ሆኖ መጨረሻ ላይ ደግሞ የካሊፎርኒያ ስቴት ለብዙ አመት አቃቤ ህግ አተርኒ ጀነራል ሆኖ ሰርቷል ካሊፎርኒያ ማለት ለብቻው አገር ሆኖ ይወጣ ወደ 40 ሚሊዮን ህዝብ ያለው በኢኮኖሚ አራተኛና አምስተኛ ቢሆን ሊገነጠልን እንደው ለምሳሌነቱ አተርኒ እና ህግ ስቴት አስተዳደር ፍት ውስጥ የሚሰሩት ራሳቸው በሺ የሚቆጠሩ የ35 የ20 ስቴቶችን ሰራተኛ ኃይል ቢደመር የካሊፎርኒያ ላይ አይሆንም እና ይሄን በጣም ሰፊ የሆነ ቢሮክራሲ ለበልህ እና ፕሮፌሽናል የህግ ሰዎችን ከታች እስከ ላይ ቨርቲካል እና ሆሪዞንታል ያሉትን በሚገባ ለብዙ አመታት ያስተዳድሩ ሰናቸው ይሄ ብቻ አይደለም የካሊፎርኒያም ሴናተር ለመሆን ሮጠው አሸንፈው አሁን በወቅቱ ራሱ ከሁለቱ ካሊፎርኒያ ሴናተሮች አንዷ ሆነው እያገለገሉ ይገኛሉ እና ባይደን የወሰዱት እርምጃ ጉዳያቸውን የሚያጠናክር ነው የመመረጥ እድላቸውን ሞር ያሰፋዋል ባይደን አንድ ሁለተኛ ባይደን እድሜያቸው ላይ ጥያቄ እየመጣ ነው ቅድም ካነሳው ወንድሜ ተጨማሪ
ጥሩ ማነሳለሁ ነበር
አዎ ቴንኪ እያረጀ ነው ትንሽ ነው እንጂ ሁላችንም ስናረጅ ስንሄድ ቃስ እያን ፈዘዝ ማለት አንዳንድ ነገርም ሊመጣ ይችላል በድሜም ከሚስተር ትራምፕ አንድ አመት ይበልጣሉ ባልሳሳት እና ሁልጊዜ ፕሬዚደንቱ ሲመጡ ይህን ታሳቢ አድርገው ነገ አንድ ነገር ነው ቸም የተፈጥሮ ነገር አይታወቅም እና አንድ ነገር እንኳን ቢሆኑ ብቁ የሆነ ቫይስ ፕሬዚደንት የአሜሪካ ህገ መንግስቱ መሰረት ፕሬዚደንት ሆኖ መቀጠል ያንን አጀንዳ ማስቀጠል ይችላሉ የሚለውን ነገር ነው ይህን በተመለከት ጥያቄ ስናነሳ እኚህ የተመረጡ ሴትዮ በጣም ብቁ ናቸው ስለዚህ እንደገና ደግሞ ጀንደር ኢሹን መርሳት የለብንም አሜሪካ
የጾታ ጉዳይ
ሴቶች በጣም በነቃ ሁኔታ እየቆጠቆጣቸው እየተንቀሳቀሱ ነው አሜሪካ መቼም ሲምቦሊክ ነው አሁንም የሴት ፕሬዝዳንት ኖሯት አያውቅም 45 ፕሬዝዳንት ነው ያላት ከጆርጅ ዋሽንግተን ጀምሮ አንዴም የሴት ፕሬዝዳንት ተመርጦ አያውቅም ስናወዳድር አፍሪካ ላይቤሪያ ማላዊ ሴንትራል አፍሪካን ሪፐብሊክ አሁን ደግሞ ኢትዮጵያ አይተናል አውሮፓ ሀገር የተለመደ ነው ላቲን አሜሪካ ብራዚል ብዙ ሀገሮች ኤዥያም እንደዚሁ አሜሪካ እንግዲህ ባላት ክብደትና ምን ቢታይ እንደው ትንሽ ሌት ይሆንም ይመስላል ግን ምናልባት ቢሰበራናት አንድ ነገር እንኳን ቢሆን ካሜላ ሃሪስ ፕሬዝዳንትነቱን ቦታ ይዛሉ ማለት ለመጀመሪያው ሴት ያረጋቸዋል ማለት ነው እና
እሱ ብቻም ሳይሆን ጆ ባይደን ከአንድ የምርጫ ዘመን በላይ አልቀጥልም ብለዋል።
አዎ እዚህ ላይ አቶ ሰለሞን ፖለቲካው ጉሽኛው ቀጥላል። እርግጥ ሴት መሆናቸው ሲምፓቲ ቢኖርም ፖለቲካ ላይ ደግሞ ትንሽ ራፍ ባልሆነ መንገድና ከጠረጴዛው ስር በእግር መራገጡ ከላይ የተጨባበት ሁኔታዎች ሊኖሩ ይችላል። ይኖራሉም ደግሞ ለምንድን ነው ወጣቶች መቼም ያለ ፋይት ይብሳቸውን ቻሌንጅ ሳያደርጓቸው በቀላሉ ይሰጧቸው አይመስለኝም ሴት ስለሆኑ። እንግዲህ ይሄን ለምስል ወጣት መጤን ይመጡት አሉ፣ ነቡከር አሉ፣ ብዙ አሉ፣ ላቲኖች አሉ፣ ጥቁር አሜሪካኖች አሉ፣ ወጣት ሆነር አስፓየር የሚያደርጉ አሉ። ዊዛውት ፋይት ይባላል እንዲሁ በነፃ አውቶማቲካሊ ይሆናል ብዬ እንኳን አልጠብቅም። ነገር ግን እድል በተመለከተ ከሌሎቹ በሚቀጥሉት 4 አመት በሚገባ ካስመሰከሩ የሳቸውን ጉዳይ የመረጣቸውን ጉዳይ በደንብ አሁን እንዳልኩስ ማማለው አስፍቶ አጠናክሮ እድላቸውን መሰረቻ ሲሰላቸዋል የሚለውን ለማለት ፈልጋለሁ እና በዚህ መልክ ስማማለሁ። ልክ
አሁን ሲናገሩ የጆ ባይደንን የመመረጥ እድል ያሰፋዋል የካማላ ሃሪስ ለምክትልነት መታጨት ብለው ነበርና ከነዚህ ጉባኤዎች በፊት እንዲሁም የጆ ባይደን ተቀባይነት ጉዳይ ትንሽ ልዩነት ነበረው። ከፕሬዚደንት ትራምፕ ከፍ ያለ ነበር በብዙ አካባቢዎች ልዩነት ነበር በመካከላቸውና የነዚህ ጉባኤዎች መካሄድ አቀራረባቸው ለውጥ ያመጣል ብለው ያስባሉ? በየትኛውም ወገን ቢሆን የሚወድቅ ለውጥ ይኖራል ብለው ያስባሉ?
አዎ ጥሩ። ይሄ ቁልፍ ጥያቄ ነው። ዲሞክራቶቹን ስናይ ይሄ ሩቲን የሆነ ፖለቲካ አካሄድ ነው የምናየው። ሂደቱን በተመለከተ አጀንዳ ተቀርጿል። ባይደን ሲቀናቀኑ የነበሩት ሰልፍ ገብተዋል። አሁን ቫይስ ፕሬዚደንቱን ቦታ ሞልቷል። ካሜላ ሃሪስ ተመርጠዋል። ስራቸውን አሸንፈው 3 ወር በኋላ ኖቬምበር ዋይት ሃውስ ነጩ ቤት ለመግባት እየተሟሟቱ ነው። ሪፐብሊካኖችን በተመለከተ እንግዲህ አጀንዳቸውን ፕሬዚደንት ትራምፕ ቀርጸዋል። በተለያዩ ጉዳዮች ላይ ምን ፖሊሲዎች እሳቸው እንደሚቀጥል በደንብ አስቀምጠዋል። ለምሳሌ ሪፊጂዎችን በተመለከተ፣ ኢሚግሬሽንን በተመለከተ እንደሚቀጥል ነው ያስቀመጡት። አይሲስንም በመዋጋትና በመሳሰለው የፖሊሲያቸው እንደሚቀጥል ነው። የዲሞክራቶቹም ተመሳሳይ አቋም አላቸው። ፕሬዚደንቱ ሬፊጂን እንዲሁም ኢትዮጵያ ኮሚኒቲ ስላለ ነው ትፈቅደኝ ሬፊጂ ለአነጥ ብናገር ፕሬዚደንት ትረምፕ እና ባይደን ልዩነቱን ለማሳየት ነው። ባይደን ምንድን ያሉት ቅድምም በነገራችን ላይ አጀንዳ ይህን ያህል ደካማ አጀንዳ ለተባለው ምላሽ ሊሆን ይችላል። እንዲሁም ትዛሌ ባይደን ኦልሬዲ ግልጽ አድርገዋል። 125,000 አሜሪካኖች በየአመቱ ልብስ ስልጣን ላይ ሲመጣ እንዲገቡ አድርጋለሁ ህግና ሬጉሌሽን በፈቀደው ብለዋል። ፕሬዚደንት ትረምፕ ግን ለምሳሌ ኦባማ ስልጣን ላይ ሲወጡ 130,000 ነበር ኦባማ በየአመቱ የፈቀዱት። በየአመቱ ፕሬዚደንት ትራምፕ 130,000
ወደ አሜሪካ ማለት ነው።
አዎ ፕሬዚደንት ትራምፕ ወደ 18,000 ነው ያወረዱት እና የ18,000 ቁጥር እንደሚቀጥል ነው። ያን ያህል እንኳን ባሪ እንደማያደርግ ነው እንግዲህ በሁለቱ መካከል የተባለው ነው። ሌላ ኢነርጂና ክላይመትን በተመለከተ ፕሬዚደንት ትራምፕ ያው የፌዴራል መሬቶችን የመሳሰሉትን የዘይት መቆፈር ኢነርጂ ፍራኪንግ ይባላል፣ ጋዝ አለ እሱን የመሳሰለው አሜሪካንን ኢነርጂ ኢንዲፔንደንት ኢነርጂ ነጻ ራሷን የቻለች ከአረቡም ከምኑም ዓለም ዲፔንድ ማታረግ አገር አረጋታለሁ ነው። ይሄ የሚደገፍ ነው፣ እስካሁንም የሰሩበት ነው። ግን
ሆናለችም ነው ሆናለችም ነው የሚሉት በሳቸው የሆናለችም
ብለዋል። አዎ በሳቸው ብለዋል። እዚህ ላይ እንደው ጸጉር ለመሰንጠቅ ሳይሆን ምንድን ያለው 2019 ብለዋል አሜሪካ ቶታሊ ኢንዲፔንደንት ሆናለች ነው የሚሉት። ግን እስካሁን አይደለንም፣ ትንሽ ይቀራል። ከ9.1 ሚሊዮን ባርል በቀን ነው ለምሳሌ አሜሪካ ያስገባችው አሁን በአሁኑ ወቅት ባለፈው አመት። እንግዲህ አንድ ሀገር ኢንዲፔንደንት ናት የምንለው የምታመርተው ሲበልጥ ነው ከምታስገባው። አሁን መሳ ለመሳ የሆነው እና በሁለተኛ ተርማቸው ግን በአጭር ጊዜ ውስጥ እንደሚሆን ነው የሚታየ ከዚህ መናገር የሚችለው። እና ይሄ እንግዲህ ኢንቫይሮንመንታል ፕራዮሪቲ ያልሰጡትም ማለት ነው። ኢንቫይሮንመንት እና እንዲሁም ያው እንደወጡ እናውቃለን። የፓሪሱ አግሪመንት አለ፣ ዴንማርኩ ተመስርቶ ምን ብሎ አሜሪካ ከዛ የወጣች ብቸኛው ሀገር ናት ማለት እንችላለን። ይህም በፕሬዚደንት ትረምፕ ባላቸው አጀንዳ መሰረት ነው። ያ ይቀጥላል ነው የሚለው። ባይደን ግን ምንድን ነው የሚለው ይህን ሪቨርስ እናደርጋለን። ለምሳሌ አራስ ለቻለ ቁልጭ ያለ ልዩነት ነው፣ ሪቨርስ አድርገን እንመለሳለን፣ ከዓለም ህብረተሰብ እንቀላቀላለን ነው። እዚህ ላይ ደግሞ በፖለቲካው መድረክ አሜሪካ ከዩኔስኮ የመውጣት ሁኔታ ነበር አለም። እንግዲህ በባይደን የሚጠበቀውም እዛ እንደምትመለስ ነው ለማሳሰብ ወደዛ እየመጣ ደብሊው ኤች ኦም እንደዚህ ሁኔታ አለ። ባይደን ሲመጣ አውቶማቲካሊ እኛ ከዓለም ህብረተሰብ ተነጥነን አልኖርም ነው እሳቸው የሚወቀሱበት። ትራምፕ ምንድን ነው ፕሪንስፕል ኦፍ አይዞሌሽኒዝም ራስን ማግለል ከመሌለው አለ። ይህም ራሱ አንድ ልዩነት ነው። ባይደን በደንብ አስቀምጠውታል። ዲሞክራቲክ ፓርቲዎች ከራሻ ጋር ያለው ግንኙነት ምን ይመስላል የሚለውንም በደንብ አስቀምጠዋል። ከራሻን ጋር ያው ተነጋግረንበታል። ዲሞክራቶቹ ራሻ ወዳጅ ሀገር አይደለችም ለአሜሪካ። ከራሻ ጋር ይሄ አሁን የሚታየው እንደው አላደለ በጣም ቀረብ ያለ ግንኙነት አሜሪካንን ሊጎዳትና አደጋ ላይ ጥላታል የሚል እንትን ነው የዲሞክራቶቹ አቀራረብ። ፕሬዚደንቱ ግን ያው እንቀጥላለን ነው። ይህም ራሱን የቻለ ልዩነት ነው። ኔቶን በተመለከተ አላነሳንም። አቶ ሰለሞን ለምስ እንዲሁ በአጭሩ በአንድ ደቂቃ ላስቀምጠው። ኔቶን በተመለከተ ሚስተር ዶናልድ ትራምፕ አፕሮች ግልጽ ነው። እናንተ ሸክሞች ናችሁ። እናንተ ይኸው ከሁለተኛው ዓለም ጦርነት በኋላ እኛ ገንዘብ ብዙ ሞር እናወጣለን አውጠዋሉ። ኦልሬዲ የተቀመጠ ፕላን አለ። በዚህም ማሳሰቢያ መሰረት አውሮፓኖቹ አሁን ኮንትሪቢሽናቸውን እያደረጉ ነው። እንዲሁም ንግግራቸው ላይ አንስተውታል። እንዲሁም ንግግራቸው ላይ አሁንም እንዲሁም ወቅስ እንደ እንዳይመስል ነው። እውነቴን ነው። ምን እንዴት አድርጎን ያቀረቡት እሳቸው ምን አሉ? የእኛ ኔቶ ፓርትነሮችን እንደ ምሳሌ ባነሳ አሉ 130 ቢሊዮን በአመት ኔቶን በተመለከተ እንዲከፍሉ ተስማምተዋል ብሎ ነው የተናገሩት አክሴፕተንስ ስፒቻቸው ላይ። ፋክቱ ግን ስናየው ከተናገሩት በኋላ አስ ፖለቲካል አናሊሲስ ስናየው ይሄ የጠቀሱት 130 ቢሊዮን የአንድ አመት ሳይሆን ባለፉት 4 አመት ውስጥ የሆነ ሂሳብ ነው። ስለዚህ ስህተት አለ ከንግግራቸው ማለት እዚህ ላይ ለማንሳት ያህል።
አሁን እሳቸው ሌሎች በእኛ ላይ ሲጠቀሙ ኖረዋል ነው የሚሉት። በኔቶ ምክንያት ብቻ ሳይሆን በንግድ ስምምነቶቹም ጭምር፣ በናፍታ እና በትራንስ አትላንቲክ ንግግሮች ውሉ ጭምር እና ስህተት ናቸው እንዴ?
ጥሩ ጥያቄ። ናፍጣንም ማንሳት እንችላለን። እንግዲህ ኔቶን በተመለከተ ጥቅም መቼም ከሁለት አቅጣ አሜሪካም ትጠቀማለች። ይህ መፍራት የለብንም አይደለ እንዲ። አውሮፓም ይጠቀማል። አሜሪካ ደግሞ እንደ ሀያልና እንደ ትልቅ ወንድም ሁለቱም መጠቃቀም አለ መኖርም አለበት። ምክንያቱም የጋራ የሆነ ጠላት እንዳላቸው ነው። የተለየ ሲስተም እንዳለ ማለት ራሽያና ቻይና ትልቁ ቻሌንጅ አሁን ከቻይና ወደ ፊት የሚመጣ ሚሊተሪ ሴኩሪቲ ቻሌንጅ ነው። እዛ ላይ ማሪጅ ኦፍ ኮንቪኒየንስ ወደዱም ጠሉም አይ ቲንክ አሜሪካም ሆነ ፕሬዚደንት ትራምፕም ሆነ ከሳቸው በኋላ የሚመጣው ከሳቸው ኋላ የሚመጣው ይሄ ማሪጅ ኦፍ ኮንቪኒየንስ አውሮፓና አሜሪካ አብረው አስ ፓርትነርስ ስቲክ ማድረግ አብሮ ታንጎ ማድረግ አብሮ መስራት ያለባቸው ነው። መኖርና ደህንነት ከፈለጉ እንግዲህ ሪያሊቲ ፖለቲካል ሪያሊስት አፕሮቹ ይሄን ይመስላል። አሁን ናፍታን አንስተሃል፣ ጥሩ ነጥብ ነው አቶ ሰለሞን። ናፍታን ስታነሳ አንዱ የካምፔን ምንጭ ያደረጉት እሳቸው ያኔ ናፍታ ነበር ብሎ ኖርት አሜሪካን ፍሪ ትሬድ አሶሲዬሽን እሱን እለውጣለሁ አሉ። እንዳሉት ትእዛዝ ሰጡ፣ ተለወጠ። ዩኤስኤምሲኤ ነው የሚለው ዩናይትድ ስቴትስ ሜክሲኮ እና እንደዚህ ንደው ለማሳልጀት አዎ የካናዳ አግሪመንት ይባላል። ዩኤስኤምሲኤ ነው ስሙን ለውጠዋል። ነገር ግን ሳብስታንሱ እንዴት ነው ስንል አሁን እንግዲህ ይሄን ማስረጃ ምለው የዩኤስ ኢንተርናሽናል ትሬድ ኮሚሽን አለ እዚህ ላይ ኢንቮልቭ የሆነ ስናይ ፕሬዚደንት ትራምፕ ያመጡት ዲል አለ የለወጡት፣ ያ ነው ተግባራዊ ሆነው። ይህን ዲልና የለወጡትን ከነበረው ናፍጣ ጋር ስናወዳድር ብዙ ልዩነት የለውም ነው የሚባለው። ይህም በምን መልክ ነው? ዩኤስ አንኢምፕሎይመንትን በተመለከተ ጎዳ ወይ ጠቀመው የሚለውን አሁን እሳቸው እንግዲህ ናፍጣን በአዲስ ለውጠዋለሁ ሪቫምፕ አደርገዋለሁ ሲሉ አሜሪካ ተጎድታለች፣ ካናዳና ሜክሲኮ ኦልሞስት የተበዘበ ቴክን አድቫንቴጅ ኦፍ ነው የሚባለው። በዛ መልክ እንደ መበዝበዝ ከባድ ቃል ይሆናል፣ ከበድ ያለ ግን
በእኛ ተጠቃሚ ሆነዋል። እኛ ምንም ሳናገኝ
አዎ፣ ይህን ስንል አሁንም ተጠቃሚ ናቸው ማለት ነው። ብዙ ለውጥ የለም። እንግዲህ ዲሉ ማይነር ኢምፓክት ነው ያለው። እሳቸው ተግባራዊ ያደረጉት የአሜሪካ ኢንተርናሽናል ትሬድ ኮሚሽን በሰጡ ሀሳብ መሰረት ነው። እነዚህ በተከታታይነት ፎር ዴኬድስ የሰሩትን አጀንዳ ነው ዊች ኢዝ ጉድ፣ ጥሩ ነው መቀበላቸው። እና የአሜሪካንን ለምሳሌ በአዲሱ የዩኤስኤምሲኤ ጂዲፒ መሰረት ምን ያህል ይሄ አዲሱ የሶስት ሀገሮቹ ትሬድ አግሪመንት ኢምፓክት አድርጓል ሲባል 68 ቢሊዮን ዶላር ነው። ፋክት ኢምፔሪካል ኤቪደንስ ከፊት ይዤ ነው ማናገር፣ 0.35% ነው በጂዲፒ ላይ ኢምፓክት ያደረገው የአሜሪካን ጂዲፒ። ኢምፕሊመንትን በተመለከተ ያመጣው በጎ ነገር 176,000 ስራዎች ነው። ይህንን ከጠቅላላ ስራ ፈጠራ ጋር በሳቸው አስተዳደር ጋር ከተደረገ በጎ ነው 0.12% ነው። እና ፕሮግሬስ ተደርጓል፣ ጥሩ ሄደናል። ነገር ግን ተለዋውጦ ትልቅ የሆነ ሰፊ የሆነ እንትን ሲሚላር የሆነ ውጤት አንጥተዋል ለማለት ነው። ከዛ ውጪ አድማጮች እንግዲህ አገናዝቡ ማየት ይቻላል።
እስቲ ደግሞ ስለ ኮቪድ-19 እናንሳና ፕሮፌሰር ብሩክ፣ ባለፉት ጥቂት ወራት ውስጥ የአሜሪካንም ሆነ የዓለምን ምጣኔ ሀብት ማህበራዊ ግንኙነቶች ድንገት ተፈጥሮ በእጅጉ ጎድቷል። የስራ ቁጥሩን፣ የምርት ቁጥሩን፣ ገበያውን በጣም ጎድቶታል እና በመጪው ዘመን ማንም ይምጣ ማን ኮቪድ-19 ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? በቀላሉስ ማገገም ይቻላል ወይ ከዚህ አደጋ? ፈተናው ለመሪዎቹ ምን ያህል ነው የሚሆነው?
በጣም ከባድ ፈተና ነው። አቶ ሰለሞን ባይደን ተመረጡ፣ ባይደን ተሸነፉ፣ ፕሬዚደንት ትራምፕ ተመረጡ፣ ፕሬዚደንት ትራምፕ ተሸነፉ። ኃላፊነቱ ከነሱ ትከሻ ላይ አውርድም። በተለይ አሜሪካ ሊደርሺፕ አመራር መስጠት መቻላል፣ ብቁ የሆነ ሳይንስ ላይ የተመሰረተ አመራር። ይሄ ኮቪድ እስካሁን እንግዲህ እንዳለን አለን ህይወታችንን ዓለምን ሁሉ አዛብቷል። ኢኮኖሚውን ኖርማል ላይፍ የምንለውን ሁሉ ለታዊ ሁሉ አንጠላንትን ብሏል። በትምህርት እንኳን ዩኒቨርሲቲ መሄድ ተዘግቷል። ዩኒቨርሲቲ አብዛሃኑ መሄድ አይቻልም፣ ቢሮ መሄድ አይቻልም። እንደምናውቀው ሌክቸር ቆመን ተማሪዎቻችንን ማስተማር አልተቻለም። እድሜ ለቴክኖሎጂ ሂራገን በኦንላይን ነው ከቤት ሆነን ሌክቸሮችንም ሆነ መወያየትም ሆነ ቢሮ እንኳን ኦፊስ አወርስ በዛ መሰረት ነው የምንሰጠው። እና ልጆቹ ራሳቸው ስነልቦና ሁሉ ብዙ የሚጎዳ ነገር አለ ማለት ቴንስ መሆን፣ አንክሸስ መሆን፣ ትንሽ ተስፋ ማጣት፣ ይሄ ነገር እንዴት ነው ምክንያቱም ሰው የሞተው ብዛት እየጨመረ ሲሄድ ያው አሜሪካን እንግዲህ የሚጠበቀው ምንድን ነው? አሁን 180,000+ ሆኗል። ዲሴምበር እስኪመጣ ሰው ስለሞት 500,000 አሜሪካዊ ይሞታል። የነው ፕሬዲክሽን 250,000 ሳይንሱ ኢምፔሪካል ዴታውም ኤቪደንሱም የሚያዩ ነው። ስለዚህ አሁን ምርጫ ላይ ያለነው ሁለቱ የግዙፉ ፓርቲዎች መሪዎች ይሄን ነገር ከዚህ ችግር እንዴት የአሜሪካንን ህብረተሰብ ሊያወጡት ይችላሉ ብሎ ነው የሚለው። ባይደን ይህን አደረጉ ለማለት ሊመዘኑ አይችሉም፣ ምክንያቱም ፕሬዚደንት አልነበሩም። ስለዚህ ትራምፕ ላይ ማተኮር ግድ ይላል፣ ምክንያቱም እሳቸው ነበሩና ይሄ በሽታ ሲጀመርም አሁንም አገሪቷን ቀን በቀን የሚመሩት እሳቸው ናቸውና ለዚህም ነው ፕሬዚደንት ትራምፕ ፐርፎርመንስ ላይ ትንሽ ፎከስ የሚደረገው ተመዛኙ እሳቸው ስለሆኑ ነው እንጂ ባይደን ቢሆን እሳቸውም በደንብ መመርመር አለባቸው። እና ፋክቱ ምን ያሳያል? እንደገናም ሁለቱ መሪዎች ምን አሉ ሲመረጡ በየፓርቲ አባሎቻቸው ብለን ስናይ እንግዲህ አንደኛ ቴስቲንግን በተመለከተ አሜሪካ ምርመራን በተመለከተ አሁንም ብዙ እንደሚጠበቅ ነው። እኔ የምጠብቀው ይህንን ከሁለቱ ማንም ያሸንፍ ማንም ይህን ነገር ቴስቲንግን እንደ ሳይንስነቱ ተቀብሎ በሰፊው አሜሪካ ህብረተሰብ ውስጥ መመርመር ምርመራ መደረግ እንዳለበት ነው። ምክንያቱም እስካሁን የተደረገው 40 ሚሊዮን ፕሬዝዳንት ትረምፕን ጠቅሷል። 40 ሚሊዮን ለ330 ሚሊዮን አሜሪካ ህዝብ ጠብታ ነው። ብዙ ይቀረናል። ብዙ አሜሪካ አልተመረመረም ማለት ነው። ለምን? በገንዘብ እጦት፣ ውሳኔ ማድረግ ባለመቻል፣ ሌት በመሆን፣ ሳይንስን በማመን ባለማመን፣ ይሄን ለአድማጭ እተዋለሁ። እንደገና ደግሞ የሳይንስ ሰዎችን መስማት መቻል ባለመቻል፣ ሳይንሱን ይዞ አይ እናንተ እንዲህ ነው እቀበላለሁ አልቀበልም ይሄ ማለት ምክር መጠየቅ ከኤክስፐርቶቹ ከጤና ባለሙያዎቹ የነሱ ፍራስትሬሽን ኦራል መቀበልና ለመቀበል በፖለቲካኖቹ ሲያጡ የመሳሰለ ሁሉ መቼም በዛ መልኩ እንዲታይ ማለት። ስለዚህ ቴስቲንግ በተመለከተ ለምሳሌ አሜሪካ ወደ ኋላ ቀርታለች፣ ባይደን ቢያሸንፉ በሰፊው አረጋለሁ ነው የሚሉት፣ ማረግም ተጠብቃል ይጠብቅባቸዋል። እንደገና ኮሮናን በተመለከተ ከቻይና ጋር የነበረው ፖሊሲ ይሄ በሽታ እንደምታቋቁ ስለሞ ቻይና አይደለም የጀመረው የነገር ቻይና ነው የጀመረው አይደለም። ያኔ ቻይና ላይ ባን ኦን ትራቭል ይባላል
የጉዞ እገዳ።
ቴንክ ዩ የጉዞ እገዳ ያደረጉ አገሮች ተርፈዋል ብለህ አልሞተም ማለት አይደለም ሰው ተርፈዋል። እንግዲህ እዚህ ላይ አሜሪካን ብንወስድ ትንሽ ሄዚቴት የማድረግ ሁኔታ ነበር። ፕሬዚደንቱን ሲናገሩ ትራቭል ባን ወዲያው አድርጌያለሁ ብለዋል። አዎ አድርገዋል። ሰየው ግን መቼ ነው ያደረጉት ነው ጥያቄው። ብዙ ከተወራ በኋላ ነው የተደረገው። ላይክ ፌብሩዋሪ ሌት ፌብሩዋሪ ይሁን ምናምን ላይ 2020 ላይ እና የራሱ ይሄ በሽታ ሰፋ ሰፋ እንዲል አግዘዋል ብለህ በዛ መግ ነው የሚታይ። እንደገና በሽታው የታወቀ ለምን አደረጉ የሚለው ለምሳሌ ራሱን የቻለ ክርክር ነው። ፖለቲካል ሳይንቲስቶች ለምን ቆዩ ብንል ማለት ኢምፖዚንግ ዘ ባን እንግዲህ ከቻይና ጋር ያለውን ትሬድም ደግሞ ጃፐርታይዝ ላለማድረግ ቆይቷል የሚል ወቀሳ ይደርስባቸዋል ፕሬዚደንቱ። ይህም ፋክተር አለ አላትክል በሚል አሁ ገበያውን ላለመክተት ገበሬውን እንዳይጎዳ በሚል ትንሽ የመዘግየት ሁኔታ አለ። ይሄ እንግዲህ የራሱ ሂሳብ የሚያስከፍልበት ሁኔታ እየታየ ነው ማለት ነው። ከዛ ውጪ የኮሮናን ሞት ሁኔታ ስናይ አሜሪካ ከፍ ያለ የሞታን ቁጥር አላት። ከዓለም ቶፕ አራተኛ መሰለችኛ በመቶ ሺህ ፖፕሌሽን ስናስበው። በነገራችን ላይ አሁንም ፕሬዚደንቱ ለመውቀስ አይደለም፣ ንግግራቸው ላይ ኮት እያደረኩ ነው። ዩናይትድ ስቴትስ ሃዝ አማንግ ዘ ሎስት ኬዝ ፋታሊቲ ሬትስ ኦፍ ኤኒ ሜጀር ካንትሪ ኢን ዘ ወርልድ ነው ያሉት። ይሄ ስህተት ነው።
እጅግ ዝቅተኛው ቁጥር ነው ከዋና ዋናዎቹ የዓለም ሀገሮች ያለው የሞት መጠን።
ውሸት ማለት ሚት ይከብዳል ሲቅርና ግድ የለም እውነት ያልሆነ ልበለ። ምክንያቱም አሜሪካ ናት አሁን ከዓለም ግንባር ቀደም የሆነች ሀገር። እንግዲህ ኮሮና ያልከኝ ነው። ሌላ እንግዲህ ጤና ጋር የተያዘ አቦርሽን ላይ ተነጋግረዋል። ፕሪ ኤግዚስቲንግ ኮንዲሽንስ ላይም እሱ ላይም ሁለቱ ፓርቲዎች ልዩነት አላቸው። ሚስተር ባይደን ከዚህ በፊት የነበሩትን ፖሊሲ ነው የሚቀጥሉት። ማለት ከሀያ እስከ 24 ዓመት ድረስ ያለ ጽንስ ማቋረጥ ህጋዊ እንደሆነ በዚህ ይቀጥላል ብሎ ተናግረዋል። ፕሬዚደንቱ ያው ይህንን የሚቃወሙ ናቸው። ያው ግልጽ ነው ኮንሰርቫቲቭ ሪፐብሊካን ናቸው ካለ ፕሬዚደንት አሁን ያሉት ፕሬዚደንቱ በዚህ የሚቀጥሉበት ይሆናል።
የሪፐብሊካን ፓርቲው አቋም ነው እንደ አቋም የወግ አጥባቂዎቹ አቋም ነው።
አዎ ልክ ነው። እንግዲህ ቅድም ያልኩት አለ ፓርቲ ኮንፈረንስ ማለት በረቀቀ ሁኔታ ክብርን የጠበቀ ከፍ ባለ ሁኔታ አዝ አደልትስ እየተከራከሩ ሀሳብ ማቅረብ ነው። እዚህ ላይ ለምሳሌ አሁንም ኮት አደርጋለሁ ምንድን ነው ያሉት ጆ ባይደን ዘ ፓርቲ ሂ ሊድስ ሰፖርትስ ዘ ኤክስትሪም ሌት ተርም አቦርሽን እና ዲፌንስለስ ቤቢስ ራይት አፕ ቱ አንትል ደ ሞመንት ኦፍ በርት ይደግፋል ያሉት። ይሄም እውነት አይደለም ማለት ነው። ይሄ ማለት ሌት ማለት እስከ 9 ወር ድረስ ይፈቀዳል ማለት ነው። የተተቹበትም ለምሳሌ ትናንት ጀምሮ ፕሬዚደንቱ ይሄ ነው ወይ ዲሞክራቶች የሚያደርጉት ማለት ነው። ኢቨን ሪፐብሊካኖቹ ተችተዋቸዋል። ይሄ አይደለም እና ጤናን በተመለከተ ኮሮናን በተመለከተ ህይወት ተዛግቷል። አሁን እንግዲህ ማን ነው ከሁለቱ ጎበዝ ይችን ሀገር ወደ ሜንስትሪም እንደገና ይሄን ችግር ቻሌንጁን መክተን አሜሪካንን ከአደጋ ተጠብቆ ማን ነው እንግዲህ ጥሩ ሐሳብ ያለው የሚል ነው። መጪው 3 ወር እንግዲህ የቀረው 3 ወር ገለባ መሰለኝ 12 ሳምንት ማለት ነው።
ወደ 2 ወር ከምናምን አካባቢ ማለት ነው።
2 ወር ከምናምን ማለት ነው። ጥቅምት 23 ነው ዘንድሮ።
ጥቅምት 23 ነው የሚካሄደው። ኖቬምበር 3 ማለት ነው።
ኖቬምበር 3 ነው። እንግዲህ ማን ነው ማንኛው ጀግና ነው እንግዲህ እንትን ብሎ አግኝቶ የሚል ነው። እንግዲህ ቅድም እንደውም አንድ የተመለሰ አይመስለኝም ከሚደግፏቸው የምንለው ማን ነው ማን የሚደግፈው ስንል ጆ ባይደን ኦብቪየስ ነው። አሁንም እንግዲህ ዲሞክራቶቹ ራሳቸውን የወርኪንግ ክላስ ፓርቲ አድርገው ነው የሚያቀርቡት፣ የሚድል ክላሱ ፓርቲ አድርገው ነው የሚያቀርቡት። የማይኖሪቲስ ማለት የጥቁሩ፣ የላቲኖ፣ የነጩ ድሀ የሆነ ሎወር ሚድል ክላስ የሆነ የእነሱን ድምፅ እናገኛለን በሚል የሚሯሯጡት። ፕሬዚደንቱ ደግሞ በሪፐብሊካን ፓርቲ መሪነታቸው እሳቸውም ሞር የሚያተኩሩት ይሄ ፓወር ቤዝ ይባላል ጠንከር ያለ የእሳቸው 32% የሆነ የዛሬ 4 ዓመትም ደግፎ ለስልጣን ያበቃቸው ወገን አለ። እሱም ሞር ገጠር የሚኖር ሞር በዘር ደረጃ ነጭ የሆነ እና ሞር ደሞ ዌል ቱ ዱ ይሆነ የመሳሰለው አሁንም እሱ ላይ እሳቸው ፕሬዝዳንት ትራምፕ ፎከስ አርከው እየተንቀሳቀሱ ይገኛሉ። በየቀኑ እንግዲህ ከከተማ ከተማ ከክልል ክልል እየዞሩ ካምፔን ማድረጉ ሂደት እንደው በመውቀ ሁኔታ እየሄደ ይሆናል። እኛም እንግዲህ ከሙያም ከምንም ከክሪቲቪቲ ማቋያ ምን ይከታተለው ይሆናል ማለት ነው።
እንግዲህ ፕሮፌሰር ብሩክ የአሜሪካን ፖለቲካ በተለይ ደግሞ በእንደዚህ አይነት የተጋጋለው ወቅት ያንዳንዱ ነጥብ ያነሱ መተንተን እጅግ በጣም ረጅም ጊዜ የሚጠይቅ ነው። ወደፊትም እንመለሳለን። ገና የፕሬዝደንቶቹ 3 ክርክሮች ይኖራሉ። የምክትል ፕሬዝደንት ጩዎቹ 1 ክርክር ይኖራልና እየተመለስንም ያለውን ሁኔታ እንደዚሁ እንገመግማለን እየቀረብን በሄድ ቁጥር። ለዛሬ ግን ለሰጡኝ ሙያዊ እና ጥልቀት ያለው ማብራሪያ እጅግ በጣም አረጋግ ያመሰግናለሁ ፕሮፌሰር ብሩክ። እግዚአብሔር ይስጥልኝ።
እኔም ለተሰጠኝ እድል አቶ ሰለሞን በጣም አመሰግናለሁ። ለአድማጮችም የከበረ ሰላምታ ላቀርብ ይፈቀድልኝ። አመሰግናለሁ።